the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 9/2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን የተከበራችሁ አድማጮች፣ እኔም ሰለሞን አባተ ነኝ።
ሰሞኑን በመስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች የተፈጠሩ ብዙ ህይወት የጠፋባቸውን ግጭቶች መንግስት እንደሚያጣራ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ።
በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስትም በንጹሃን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሀዘን እየገለጽኩ ለተጎጂዎች ቤተሰቦች፣ ዘመድ አዝማድና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ።
ዘገባው በአብይ ርዕስ ይቀርባል። አርስተ ዜና ቆንጅት ተሰማናለች።
የደቡብ አፍሪካ ገዢው ኤንሲ ፓርቲ ምክትል ፕሬዚደንቱን ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። የፕሬዚደንቱ ባለቤት የነበሩትን እና በዲፕሎማሲ ትልቅ ተመክሮ ያላቸውን እንኮሳዛና ላሚኒ ዙማን አሸንፈው ነው ሴሪል የተመረጡት። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ገዢው የደቡብ አፍሪካ ኤንሲ ፓርቲ ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ዓመት ማለትም እንደ አውሮፓውያን አቆጣጠር በ2018 በሚካሄደው ፕሬዝዳንታዊ ምርጫ ዋናው ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ቁጥራቸው ወደ 5000 የሚጠጋ የአፍሪካ ብሔራዊ ኮንግረስ ፓርቲው አባላት ጆሃንስበርግ ላይ ተሰባስበው ድምጻቸውን ሊሰጡ ታቅዶ የነበረው ትናንት እሁድ የነበረ ሲሆን ሂደቱ ዘግይቶ ነው ዛሬ ተከናወነው። አዲሱ የፓርቲው መሪ በመጠነ ሰፊ የሙስና ቅሌት ተግባራት ተወንጅለው ከፓርቲው መሪነት የሚወርዱትን ፕሬዝዳንት ጄኮብ ዙማን ነው የሚተኩት። ዙማ ሀገሪቱ ምርጫውን እስከምታካሂድ ስልጣን ላይ ይቆያሉ። ምክትል ፕሬዝዳንቱ ሴሪል ራማፎሳ ሰፊ የዲፕሎማሲ ተመክሮ ያላቸውና በአንድ ወቅት የፕሬዝዳንቱ ባለቤት የነበሩትን ኮሳዛና ላሚኒ ዙማን አሸንፈው ነው በፓርቲው መሪነት የተመረጡት።
ኒጀር ውስጥ በሁከተኛ አክራሪ ታጣቂዎች የተገደለው የዩናይትድ ስቴትስ ወታደር ሕይወቱ ያለፈው በ18 ጥይት ተደብድቦ እንደነበረና ሕይወቱ እስክታልፍ ከአጥቂዎቹ ጋር መፋለሙን የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ አመለከተ። የዩናይትድ ስቴትስ ባለሥልጣናት ባለፈው ጥቅምት በታጣቂዎች ስለተገደለው ወታደር ላ ዴቪድ ጆንሰን ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሺየትድ ፕሬስ ገለጻ አድርገዋል። ኒጀርን ከማሊ ጋር በሚያዋስነው ድንበር ላይ በደረሰው ጥቃት ሌሎች 3 አሜሪካውያን ወታደሮችም መገደላቸው ተዘግቧል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት አዲሱ የብሔራዊ ጸጥታ ስትራቴጂያቸው ለሀገሪቱ እጅግ አደገኛና ስር የሰደዱ ስጋቶችን ለመዋጋት ግልጽና ተግባራዊ መሆን የሚችል መመሪያ የሚሰጥ ነው ሲሉ ያስተዳደራቸው ከፍተኛ ባለስልጣናት ተናገሩ። ፕሬዚደንት ትራምፕ ዛሬ ዋሽንግተን ውስጥ በሚያደርጉት ንግግር የብሔራዊ ጸጥታ ስትራቴጂያቸውን ሰነድ ይፋ ያደርጋሉ። እንደ ቅርቦቹና ቀደም ያሉት ስትራቴጂዎች ሳይሆን ይሄኛው ሀገሪቱ የተደቀኑባትን አደጋዎችና ፈተናዎች ግልጽ ባለ መንገድ ባሉት የሚቃኝና ቅድሚያ ለአሜሪካ በሚለው የፕሬዝደንቱ መርህ መሰረት ለሀገሪቱ ጥቅሞች ቅድሚያ የሚሰጥ ነው ሲሉ ያስተዳደሩ ከፍተኛ ባለስልጣናት አስረድተዋል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ዕውቅና መስጠታቸውን ውድቅ እንዲያደርግ በታሰበ የውሳኔ ረቂቅ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ድምጽ ይሰጣል ተብሏል። ይሁን እንጂ ዩናይትድ ስቴትስ ድምጽን በድምጽ በመሻር መብት ካላቸው የምክር ቤቱ አባላት አንዷ በመሆኗ ግብጽ ያቀረበችው ረቂቅ ውሳኔ የማለፍ ዕድል የሚኖረው አይመስልም እየተባለ ነው። ግብጽ ለምክር ቤቱ ያቀረበችው የውሳኔ ረቂቅ ሚስተር ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ማወቃቸውና የዩናይትድ ስቴትስን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም የማዛወር ሂደት ለመጀመር መወሰናቸው በጥልቅ የሚያሳዝን ነው ሲል ያስነብባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው የአውሮፓውያን 2018 በሚካሄዱት ምክር ቤታዊ ምርጫዎች ሪፑብሊካን ስኬት ያገኛሉ ሲሉ ተንብየዋል። በመጪው ዓመት የተወካዮች ምክር ቤት በሙሉ እንዲሁም ከመወሰኛው ምክር ቤት መቀመጫዎች ሲሶው ለውድድር ይቀርባሉ። ፕሬዚደንቱ በዛሬ የትዊተር ጽሑፋቸው በዚህ በተሰናባቹ 2017 ዓመተ ምህረት በተካሄዱ የምክር ቤት ምርጫዎች ሪፑብሊካን 5-0 ድል አድርገዋል፣ ሚዲያው ግን ይህንን ለመናገር አይፈልግም ብለዋል። እንደ እውነቱ ከሆነ ግን በተወካዮች ምክር ቤት ምርጫ ሪፑብሊካን ከስድስቱ መቀመጫዎች 5ቱን ያሸነፉት፣ በመወሰኛው ደግሞ 1 መቀመጫ አጥተዋል።
በመጨረሻም አስተዳደሩን ከተረከቡ 1 ዓመታቸውን እያገባደዱ ያሉት ፕሬዚደንት ትራምፕ የመጀመሪያውን የምክር ቤት የሕግ ድል ሊያስመዘግቡ የተቃረቡ ይመስላል። የምክር ቤቱ ዴሞክራት አባላት በአንድ ድምጽ ቢቃወሙትም ሪፐብሊካኑ እንደራሴዎች ግን የሀገሪቱን የግብር አከፋፈል ደንብ ለሚለውጠው ሕግ በቂ ድምጽ ሳያገኙ አልቀሩም እየተባለ ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 9 2010 ዓመተ ምህረት ምሽት ፕሮግራም ነው።
የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል።
እኛ መኢአድ፣ ሰማያዊና የሸንጎ ለኢትዮጵያ አንድነትና በዜጎች እኩልነት ከኛ ጋራ የውስጥና የውጭ ድርጅቶች የሚለውን አጥር በመጣስ ከረጅም ጊዜ ምክክር በኋላ በማህበራዊ እርቅና መግባባት ጉዳዮች፣ በሌሎችም ፖለቲካዊ ተግባራት ላይ በጋራ ለመስራት ተስማምተናል።
ከፓርቲዎቹ የጋራ መግለጫ የተቀነጨበን የሰማችሁት። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለጠፋው ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ ይፋ እንደሚያደርግም አስታውቀዋል። እስክንድር ፍሬው ተጨማሪ አለው።
የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀዘን መግለጫ መልእክት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገርሸቱንም የገለጹበት ነው።
የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሃን ዜጎቻችን ላይ የሞት፣ የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሐረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ ወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስትም በንጹሃን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጂዎች ቤተሰቦች ዘመድ አዝማድና ለመላው ያገራችን ህዝቦች መጽናናትን እመኛለሁ።
የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልዕኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል። የጨለንቆን ግጭት ጨምሮ ተልዕኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ህይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሐዘን እየገለጽኩ ለተማሪ ወላጆችም መጽናናትን እመኛለሁ ነው ያሉት። መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሃንም ኃላፊነት የጎደላቸውን ዘገባዎች ከመሰራጨት እንዲቆጠቡ አሳስበዋል።
መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ህግን አክብረው ሊንቀሳቀሱ ይገባል። ሐሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም፣ ደህንነትና አኩሪ የአብሮ መኖር እሴቶች የሚንዱና ህግን የሚተላለፉ የግልም ሆነ የህዝብ የመገናኛ ብዙሃን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ ወዳለሁ።
ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ የተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ በአፍሪካ ህብረት ተጀምሯል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበርና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። እስክንድር ፍሬው ተጨማሪ ዘገባ አለው።
የደቡብ ሱዳን የሰላም ስምምነት ከሁለት ዓመታት በፊት በአዲስ አበባ ሲፈረም በዚያች ሀገር የፈነጠቀው ተስፋ ከፍተኛ ነበር። የታሰበው ግን አልሆነም። ስምምነቱ አልተተገበረም። ግጭቶች ቀጥለዋል። የዜጎች መሰደድም አልቆመም። ኢጋድ፣ የአፍሪካ ህብረትና ዓለም አቀፍ አጋሮች በዛሬው ስብሰባ የተገኙትም ለደቡብ ሱዳን ሰላም ከፍተኛ ግፊት ለማድረግ ነው። ለዚህ መፍትሄው ደግሞ ሌላ የሰላም ድርድርና ስምምነት ሳይሆን የተፈረመውን መተግበር እንደሆነ አምነዋል። ስብሰባውን በንግግር የከፈቱት የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪካ ህብረት አዳራሽ ለተገኙት ደቡብ ሱዳናውያን ተፋላሚ ወገኖች አስታወሱትም ይህንኑ ነው።
The agreement on the resolution of the conflict in South Sudan, which you signed 2 years ago, is clearly still the most viable option.
ከሁለት ዓመታት በፊት የፈረማችሁት የደቡብ ሱዳንን ግጭት ማስወገጃ ስምምነት ለሰላምና የፖለቲካ ልዩነትን ለመቅረፍ ግልጽና የሚያሰራ አማራጭ ነው። በጸጥታ፣ በአስተዳደር፣ በሰብአዊ ሁኔታና በሌሎችም ጉዳዮች ላይ ለመወያየትም እንደዚሁ የሰላም ሂደቱን ለመተግበርም ጭምር መሰረት ሆኖ ቀጥሏል። ይህ ስብሰባም በስምምነቱ መሰረት በነጻና ግልጽ አካሄድ ይጠናቀቃል። ግጭቱን ለማስቆም ጉዳዩን ካስቸኳይነቱ አንጻር ልትመለከቱት ያስፈልጋል። አላስፈላጊ በሆነ ሁኔታ ሂደቱን ለማራዘም ሐሳብ ሊኖረን አይገባም።
ከዚህ በኋላ የሰላም ሂደቱ ሲደናቀፍ አፍሪካና ዓለም አቀፉ ማህበረሰብ ዝም ብለው እንደማይመለከቱም ጠቅላይ ሚኒስትሩ ተናግረዋል። ዓለም አቀፍ አጋሮችም በመወከል የተናገሩ ተሳታፊዎችም ይሄንኑ ሐሳብ አጠናክረዋል። በተለይም ዩናይትድ ስቴትስ የሰላም ሂደቱን በሚያደናቅፉ ላይ እርምጃ መውሰዷን እንደምትቀጥል አስታውቃለች። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ፖል ሱትፊን ለጋዜጠኞች በሰጡት መግለጫ ይህንኑ ያንጸባረቁት
As the United States, we've already recently sanctioned 3 individuals who've been problems in that regard.
እንደ ዩናይትድ ስቴትስ በቅርቡ ለሰላሙ ሂደት እንቅፋት በሆኑ በሶስት ደቡብ ሱዳናውያን ላይ ማዕቀብ ጥለናል። የሰላሙ ሂደት የሚያደናቅፉትን ግለሰቦችና ቡድኖች መደየታችንንም እንቀጥላለን። እናም ዩናይትድ ስቴትስ፣ እንግሊዝና ኖርዌይ አብረው የሚሰሩበት ትሪኮ የሚባለው ስብስብ ብቻ ሳይሆን በሌሎችም የጋራ መግባባት ያለው ጉዳይ ምንድን ነው? ለሰላም የማይሰሩና የሰላሙን ሂደት ለማደናቀፍ በንቃት የሚሰሩ ሰዎችና ቡድኖች ዋጋ መክፈል አለባቸው።
የደቡብ ሱዳን የሰላም ስምምነት እንዲተገበርና ሂደቱንም ለመግፋት አፍሪካውያንና ዓለም አቀፉ ማህበረሰብ የየበኩላቸውን ግፊት እንደሚያደርጉ ነው በስብሰባው የተንጸባረቀው። ይህ የጋራ አቋምና ደቡብ ሱዳን አሁን ያለችበት ሁኔታ ከስብሰባው ውጤት ይገኛል የሚል ተስፋ እንዲሰንቁ ምክንያት እንደሆናቸውም ነው የኢጋድ የሚኒስትሮች ምክር ቤት ሰብሳቢ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ለቪኦኤ አብራሩት።
ደቡብ ሱዳን በአሁኑ ጊዜ በጣም አስቸጋሪ በሆነ ሁኔታ ላይ ነው ያለችው። ይሄንን ሁሉም የሳውዝ ሱዳን ፖለቲካል መሪዎችም በደንብ ይገባቸዋል፣ ያቃሉ፣ እየኖሩበት ያለ ነገር ነው። ሁለተኛ ኢንተርናሽናል ኮሚኒቲው በአንድ ድምጽ እየተናገረ ነው። ፕሬሸራይዝ እያደረገ ነው። እነዚህም ከመንግስትንም የሳውዝ ሱዳንን መንግስት ይሁን ሌሎቹ የፖለቲካል ኦፖዚሽንን በሙሉ ማለት ነው። ስለዚህ ይሄ ፕሬሸርና ውስጥ ያለው ሁኔታ ሳውዝ ሱዳንን ነገ ሳይሆን ዛሬ መቀየር ያለበት ሁኔታ እንዳለ ሁሉም የተስማማበት ሁኔታውም ግድ የሚልበት ነገር ስለሆነ በዚህ ተስፋ አድርገናል። ይሄ ነገር ይሄ ፎረም በደንብ ነው የተደራጀው። ሌላው ደግሞ በጣም አብዛኞቹ በሳውዝ ሱዳን ፖለቲካ ውስጥ ስቴክሆልደርስ የሚባሉ አካላት በዚህ ስብሰባ ላይ ተገኝተዋል። ውይይቱ በደም ክራፍት የሆነ ነው። በየምራፉ የሚደረግ ውይይት ነውና ይሄም የተሳካ ውጤት ያመጣል። ዓለም አቀፍ ኮሚኒቲው፣ ዩናይትድ ኔሽን፣ አፍሪካን ዩኒየን ሁሉም ይሄንን በጉጉት አይናቸውን ተክለው የሚጠብቁ ስብሰባ ነውና እነዚህ ሁሉ ሁኔታዎች ተስፋ እንድንጥል አድርጎናል።
ጠቅላይ ሚኒስትሩ ሲናገሩ አፍሪካም ሆነች ዓለም አቀፉ ማህበረሰብ ቁጭ ብሎ አይመለከትም፣ ከዚህ በኋላ ነገሮች ባይሳኩ ወይ የሰላም ሂደቱ ቢደናቀፍ የሚል ነገር ተናግረዋል እና ምንድነው ማዕቀብ ነው ምንድነው የሚታሰበው ከዚህ በኋላ አሁን ነገሮች ባይሳኩ?
እንግዲህ ጠቅላይ ሚኒስትሩ ብቻ ሳይሆኑ ሰምተ ከሆነ ሁሉም የዓለም አቀፍ ማህበረሰብ ትላንት ሴክሬታሪ ጀነራል ጉተሬዝ መግለጫ አውጥተዋል፣ ስቴትመንት ሰጥተዋል። የአፍሪካ ህብረት ቼርፐርሰን ተመሳሳይ እንትን ነው። እንግዲህ ዓለም አቀፍ ህብረተሰብ የሳውዝ ሱዳንን ጉዳይ ካሁን ወዲያ ዝም ብሎ የሚያየው ጉዳይ አይደለም። ዋናዎቹ ችግሩን የሚፈቱት ደቡብ ሱዳኖች ብቻ ቢሆኑም ችግሩ በተለይ ደግሞ በሰባዊ ትልቁ የሰው ላይ ልጆች ላይ እየደረሰ ያለው ቀውስ የሞራልም የህግም ግዴታ አለበት ዓለም አቀፍ ኮሚኒቲውና ይሄ ነገር ባይሳካ በተለያየ ምክንያት እንዲደናቀፍ ከተደረገ ዓለም አቀፍ ኮሚኒቲው በተለያየ መንገድ ሌላ አክሽን ሊወስድ ዝግጅት ነው። እነዚህ እንግዲህ የተለያዩ አክሽኖች ሊሆኑ ይችላሉ። ከማዕቀብ ጀምሮ ሌሎች ተከታታይ በውሳኔ የሚደረጉ ፕሬሸሮችና ውሳኔዎች ይኖራሉ ብለን ኤክስፔክት እናደርጋለን። ይሄን በግልጽም እነሱም ያውቃሉ፣ ይሄንንም ነግረናቸዋል።
ከዶክተር ሪያክ ማቻላን ዛሬ መጨረሻ ጥያቄ ያደረገውና ምንድነው በኢጋድ በኩል ያለው አቋም? እርሳቸው በቀጥታ ወደ አካባቢው መጥተው መሳተፍ ይችላሉ ለምሳሌ ስብሰባው ላይ? ምክንያቱም ሪስትሪክት ተደርገዋል፣ ተገድበዋል፣ ከደቡብ አፍሪካ እንዳይንቀሳቀሱ የሚሉ ነገሮች ስለነበሩ ነው።
እንግዲህ ሳውዝ ሱዳን ውስጥ ዶክተር ሪያክ ማቻር አንዱ ዋነኛው ፖለቲካል ፎርስ ነው እሳቸው የሚመሩት። ስለዚህ በአካል እኔም ሄጄ ከሱዳን ፎሬን ሚኒስትር ጋር ሄደን አነጋግረናቸዋል። ደቡብ አፍሪካ ሄደን ዋናው ምንድነው ለጊዜው ዶክተር መቻርን ፊዚካሊ እዚህ ማምጣት አልፈለግንም፣ ግን የእሳቸው ሀሳብ ሪፕሬዘንት የሚያደርጉ የእሳቸውን አቋም ሪፕሬዘንት የሚያደርጉ ዴሊጌሽን ልከዋል ማለት ነው።
ስለዚህ
በዚህ ስብሰባ ላይ አሁን እዚህ አሉ። ስለዚህ ፉሊ የዶክተር ሪክ መቻር የሚመሩት ቡድን አቋም ፉሊ ሪፕሬዘንትድ ነው ማለት ነው። እሳቸው ናቸው ፊዚካሊ ያልተገኙት። ለጊዜው ይሄንን እንትን አልወሰድንም። ይሄን ከጨረስ በኋላ ቀጣይ ባለው ሂደት ግን የምናየው ይሆናል ማለት ነው።
በደቡብ ሱዳን የሰላም ሂደት ላይ ያተኮረው ስብሰባ በመጪዎቹም ቀናት ይቀጥላል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በካቢኔ ሚኒስትራቸው ተወክለዋል። ደቡብ አፍሪካ የሚገኙት የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተወካዮችም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር አሁንም ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል። ሶስቱም ድርጅቶች ትናንት እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ህዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። አዲሱ አበበ ስብሰባውን ተከታትሎ ነበር።
የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ፣ የሰማያዊ ሊቀመንበር አቶ የሸዋስ አሰፋና የሸንጎ ሊቀመንበር ዶክተር ታዬ ዘገየ ፊርማዎቻቸውን ያሳረፉበት የአንድነት መግለጫ እንደሚያመለክተው የጋራ ስምምነቱ አስፈላጊነት የኢትዮጵያ ሁኔታ መግለጫው ላይ እንደተመለከተው ከመጥፎ ወደ እጅግ በጣም መጥፎ ስርዓት እየተሸጋገረ በመምጣቱ ነው። ከገዢው ክፋት ባሻገር የተቃዋሚዎች አለመተባበርም ለአገሪቱ ወደ ከፋ ደረጃ መድረስ ሌላው ምክንያት እንደሆነ በመግለጫው ላይ ተጠቅሷል። እኛ መኢአድ፣ ሰማያዊና ሸንጎ ይላል በትናንቱ ህዝባዊ ስብሰባ የተሰራጨው መግለጫ ፍሬ ሐሳብ፣ በኢትዮጵያ አንድነትና በዜጎች እኩልነት ከሚያምኑ ጋራ የውስጥና የውጭ ድርጅቶች የሚለውን አጥር በመስበር ከረጅም ጊዜ ምክክር በኋላ የድርጅቶቹ ስራ አስፈጻሚ ተወያይቶ ያጸደቀውን የመግባቢያ ሰነድና የፈቃደኝነት ደብዳቤ መሰረት በማድረግ በአደረጃጀት በብሔራዊ እርቅና በሌሎችም ፖለቲካዊ ተግባራት በጋራ ለመስራት ተስማምተናል። ወደ 200 የሚጠጋ ተሰብሳቢ ድጋፉን ከገለጠ በኋላ የእርዳታ ማሰባሰብ መርሃ ግብር ተካሂዷል። የጥያቄና መልስ ክፍለ ጊዜም ተከናውኗል። ለአራት ሰዓታት ያህል በቆየው በትናንት ስብሰባ ተጋባዥ እንግዶች ዶክተር አግሎክ ቢራራ በአካል፣ ዶክተር ፍቅሬ ቶሎሳ በስካይፕ በኢትዮጵያ ወቅታዊ ሁኔታ ላይ ንግግር አድርገዋል። ዶክተር አክሎክ አስከፊ ባሉት የኢትዮጵያ የጎሳ ፖለቲካ ላይ ሲናገሩ ከዚህ ለመዳን አንዱ መፍትሄ በኢትዮጵያዊነት ላይ ብሔራዊ መግባባት መፍጠር ነው ብለው በቅርቡ የአማራና የኦሮሞ ሕዝብ መሪዎች ያደረጉትን የጋራ መግባባት በምሳሌነት አውስተዋል። ኢትዮጵያዊነት በአንጻረ ጎሰኝነት በሚል ርዕስ የተናገሩት ዶክተር ፍቅሬ ቶሎሳ ደግሞ ብዙ ክፍላተ ሀገር ባላት ኢትዮጵያ የሕዝቧ የተለያየ ቋንቋ፣ ባህልና እምነት የሚከበርበት መዋቅር ሊዘረጋ ያስፈልጋል ብለዋል። ሶስቱም በጋራ ለመስራት ስምምነት ያደረጉት ድርጅቶች መሪዎች ያደረጓቸው ንግግሮች ተወራራሾችና ወቅታዊውን የኢትዮጵያ ሁኔታ ያገናዘቡ ነበሩ። የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ አማራጭ የፖለቲካ ፓርቲ በኢትዮጵያ እንዴት በሚል መነሻ የቅንጅት ፓርቲን አጀማመርና የሰላማዊ ትግል ውጤቶች አስታውሰው ይህ አካሄድ አሸናፊ መሆኑንም አውስተዋል።
ቅንጅት ለአንድነትና ዴሞክራሲ ሲመሰረት በሰላማዊ ትግል ይህንን ጨቋይ መንግስት በኖክአውት ነው ያሸነፉት። ሰላማዊ ትግል ከዛ ሌላ ደግሞ አንድ ላይ ሆኖ መታገል ምን ያህል ውጤት ሊያስገኝ እንደሚችል ነው።
ኢትዮጵያ ውስጥ ለውጥ አስፈላጊ ነው ብለው የጀመሩት የሰማያዊ ሊቀመንበር አቶ የሸዋስ አሰፋ ግን ምን አይነት ለውጥ ሲሉ ይጠይቃሉ። እሺ
ሀገር ውስጥ በሰላማዊ መንገድ ለውጥ ይመጣል ብለን የምንታገል ፓርቲዎች እምነት ከዚህ በኋላ የስርዓት ለውጥ በጠመንጃ መሆን የለበትም። የስርዓት መለወጫ መንገዳችን ከክላሽ ወደ ካርድ መቀየር አለበት። መሰልጠን አለብን። በ21ኛው ክፍለ ዘመን ስልጣን በዱላ መከባበር የለበትም።
የትናንቱን ስብሰባ እንዳመቻቸ የተገለጠው የኢትዮጵያ ሕዝብ የጋራ ትግል ሸንጎ ከካናዳ የመጡት ሊቀመንበሩ ዶክተር ታዬ ዘገየ የፓርቲዎች ኅብረትና የኢትዮጵያ ሕዝብ ትግል በሚለው ንግግራቸው ወቅቱ አሉ ገዢው እየረገጠ መግዛት ያልቻለበት፣ ሕዝቡ ደግሞ በቃኝ ያለበት ነው ብለዋል።
አገራችን ያለችበትን ሁኔታ በአንድ በኩል አገዛዙ እንደ በፊቱ ረግጦ መግዛት ያልቻለበት፣ በሌላ በኩል ደግሞ ህዝብ በቃኝ ተረግጬ አልገዛም ለውጥ መምጣት አለበት ብሎ ያለበት ሁኔታ ነው። አፋኙ ስርዓት ሁላችንም እንደምናውቀው የኢትዮጵያን ህዝብ ቀልብ አልማረከም።
ሶስቱ ድርጅቶች ባወጡት የጋራ መግለጫ ይህ ስምምነታችን ለህዝባችን ጥያቄ ወቅታዊና ተጨባጭ መልስ የሚሰጥ በመሆኑ ኢትዮጵያውያን የትብብሩ አካላት እንዲሆኑና ሁለንተናዊ ድጋፋቸውን እንዲሰጡን እናሳስባለን ብለዋል። አድማጮች፣ የዚህን ስብሰባ ሂደትና የስምምነቱን አስፈላጊነት በሚመለከት ከሶስቱም ድርጅቶች አመራሮች ጋር የምናደርገውን ውይይት ከሰሞኑ እናቀርባለን።
አዲሱን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ዛሬ ዕለቱ ከቀያቸው ተፈናቅለው በዓለም ዙሪያ የተበተኑ ሚሊዮኖች የሚታሰቡበት ቀን ነው። ስደት እጣ ፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዛሬ ባሰማው ጥሪ ያሳስባል። ሊሳ ሽላይን ከድርጅቱ ዋና መቀመጫ ከጄኒቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርባል።
50 ሚሊዮን ህፃናት ዛሬ በአለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው። ዩኒሴፍ የተሻለ ህይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ህፃናት ቢኖርም እንኳን ሌሎች አያሌ ሚሊዮን ህፃናት ግን ጉዞ በፈቃዳቸው የሚደረግ ደህንነታቸው ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አሃዛዊ መረጃዎችም ለምሳሌ የሚያል ባለም ዙሪያ ለህይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመነቀል የተገደዱ ህፃናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱ ስደተኞች ተስፋቸውን በህገወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓመተ ምህረት ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፍዋ ቃል አቀባይ ሳራ ክሮዌ ያስታውሳሉ።
We've seen something estimated 400 children who have drowned trying to make their way
400 ህፃናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥሞ ማለፋቸውን መስክረናል። ቁጥራቸው ከ32000 በላይ የሚገመት ህፃናት ዛሬ በሊቢያ ታግተው ይገኛሉ። ከነኝም ውስጥ ቁጥራቸው ከ11 ሺህ በላይ የሚሆኑ ወላጆቻቸው አብራቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ህፃናት እጅግ በበረታው የክረምት ዝናብና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና ባንዳንድ ደሴቶች ላይ የሚሄዱበት አጥተው ሲንከራተቱም ተመልክተናል።
አላቀባዩ አክለውም በዚህ የከፉ ፈተናዎች የተመላየ ስደግ ጉዞ ላይ ያሉት ህፃናት አንዳንዴም ከደረሱበት ሀገር ተይዘው በግድ ወደ መጡበት እንዲመለሱም ይደረጋሉ። የባህር ቀለብ መሆንና ብሎም ለስር የመዳረግ ጣ ጭምር ይተብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ህፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ ይህ ግን መቅረት የሚችል ነው ሲሉ ማስረድተዋል። ለነኚህ ወገኖች ደህንነቱ የተጠበቀ ህጋዊ አማራጭ መኖሩን ለምሳሌ የሚያል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ህፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የህፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዋንታዊ እርምጃዎች ያስፈልጋሉ። ከነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማህበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት ዕድል እንዲያገኙ፣ ፍትህና የከፉ ፈተናዎችን አለፍ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መላያሉትን በዝርዝር አስረድተዋል።
የኬንያው የፖለቲካ ቁርቁስ በአውሮፓው ወርሃ ኖቬምበር ፍጻሜው ላይ የደረሰ መስሏል። ባለፈው ወር ማለት ነው። የተቃውሞ መሪ ራይላ ኦዲንጋ ራሳቸውን የሀገሪቱ ፕሬዚደንት ብለው ለመሾም ያሰቡበትን ስነ ስርዓት እንደሚያዘጋጁ አሳውቀው የነበረ ቢሆንም አሸናፊነታቸው በተነገረላቸው ፕሬዚደንት ኡሁሩ ኬንያታ መንግስት ያንን ሐሳብ ኦዲንጋን እንዳይሞክሩት ማስጠንቀቂያ ተሰጥቷቸዋል። ኬንያውያን ባለፈው ነሐሴ መጀመሪያ ላይ ቀጣይ ፕሬዝዳንታቸውን ለመምረጥ በወጡበት ድምጽ ተቀማጩ ፕሬዝዳንት ኡሁሩ ኬንያታ ማሸነፋቸው ቢነገርም የሀገሪቱ ጠቅላይ ፍርድ ቤት ግን ውጤቱን ውድቅ አደረገው። ምክንያቱ በምርጫው የድምጽ ምዝገባና ማስተላለፍ ሂደት ውስጥ ከአግባብ ውጪ የሆኑ አሰራሮች ተስተውለዋል የሚል ነበር። ዴቪድ ማራጋ የኬንያ ጠቅላይ ፍርድ ቤት ዋና ዳኛ
The presidential election held on 8 August 2017 was not conducted in accordance with the constitution
ነሐሴ 2009 ዓመተ ምህረት የተደረገው ፕሬዝዳንታዊ ምርጫ የተካሄደው በሕገ መንግሥቱ መሰረት አፈጻጸም ላይ ባለው የሕግ አግባብ ባለመሆኑ በይፋ የተደነገገው ውጤት ዋጋ የሌለው የተሰረዘና ውድቅ ተደርጓል።
እናም በ60 ቀናት ውስጥ ሌላ ምርጫ እንዲጠራ ፍርድ ቤቱ አዘዘ። የምርጫና የወሰን ጉዳዮች ኮሚሽኑ ችግሮች ያሉበት መሆኑን በመግለጽ ኮሚሽኑ እንደገና እንዲዋቀር ተቃዋሚው ኦዲንጋ በተደጋጋሚ ከጎተጎቱ በኋላ ጥያቄያቸው ተቀባይነት ሳያገኝ ቀረ። እናም ለጥቅምት 16 2010 ዓመተ ምህረት ከተያዘው ድጋሚ ምርጫ ኦዲንጋ ራሳቸውን አገለሉ። ደጋፊዎቻቸውም ድምጽ ለመስጠት እንዳይወጡ አሳሰቡ። በዚህ የድጋሚ ምርጫ ብቸኛው ተወዳዳሪ ኡሁሩ ኬንያታ አሸናፊ መሆናቸው ታወጀ። ለሁለተኛ ጊዜም የኬንያ ፕሬዝዳንት ሆነው ቃለ መሐላ ፈጸሙ።
አይ ኡሁሩ ኬንያታ።
ይሁን እንጂ ለምርጫው የወጣው ሰው ቁጥር እጅግ አነስተኛ በመሆኑ ምክንያት ኬንያታ ሕጋዊ ተቀባይነት ያላቸው አይደሉም ሲሉ ራይላ ኦዲንጋ አሁንም ተቃውሟቸውን አሰሙ። ለጠቅላይ ፍርድ ቤቱ ሁለት የአቤቱታ ማመልከቻዎች ቢገቡም ችሎቱ ክሶቹን ውድቅ አድርጎ የምርጫውን ውጤት አጸደቀ። ያኔ ኦዲንጋ የተቃውሞ ንቅናቄ መሰረቱና ራሳቸውን ፕሬዚደንት አድርገው የሚሰይሙበት የቃለ መሐላ ስነ ስርዓት እንደሚያዘጋጁ አስታወቁ። ይህ የኦዲንጋ ሐሳብ እንደተሰማ ጠቅላይ አቃቢ ሕጉ ጊቱ ሙይጋይ መግለጫ ወጡ።
The criminal law of the Republic of Kenya in Article 40 of the Penal Code.
የኬንያ ሪፐብሊክ የወንጀል ሕግ አንቀጽ 40 እንደዚያ አይነት አድራጎት ላቅ ያለ ክህደት ወይም በመንግስቱ ላይ የአመጽ ግልበጣ ማካሄድ እንደሆነ ይደነግጋል። በሂደቱ ውስጥ የሚሳተፍ ማንም ሰው ወይም አድራጎቱ እንዲፈጸም የሚተባበር ማንም ሌላ ሰው ከፍተኛ ክህደት አድርጓል።
ከዚህ የኬንያ ምርጫ ጋር በተያያዙ ሁከቶች ምክንያት ከሰባ በላይ ሕይወት ጠፍቷል። የኦዲንጋ እንደ አማራጭ ፕሬዚደንት መሰየም እንዲሁም ሀገሪቱን ቀስፎ የያዛትን ውጥረት ያካርረዋል የሚል ፍርሃት በብዙዎች ዘንድ አሳድሮ ሰንብቷል። የናይሮቢ ሪፖርተራችን ጂል ክሬግ እያለፈ ያለው የአውሮፓ 2017 ዓ.ም ፍጻሜ የኬንያ ቅኝት ዘገባ ነበር።
የመጽሔት ክፍለ ጊዜውን አጠናቀናል። አሁን ማስታወቂያ አለን።
ሳይፎን ከቪኦኤ በነጻ
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ።
ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜይል ይላኩ። ደግሞ አለው መልካም ዜና @siphon3.com @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሶትን siphonandroid.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ።
ክቡራትና ክቡራን፣ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ድምጽ የተዘግቶ ነው ሶሎሞን ከምሽቱ የግዴ ነው።
እሺ
ቀጥል።
ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በየዕለቱ ማለት ነው ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn ለሆን ማለት ነው .mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በተጨማሪም ሳይፎን ጭናችሁ ስልካችሁ ላይ፣ አንድሮይድ ስልካችሁ ላይ ቪኦኤ አማርኛንም ሆነ ሌላ የፈለጋችሁትን ዌብሳይት ወይም ማህበራዊ ሚዲያ መከታተል ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው።
የምናስተናግዳችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን። ፕሮዲውሰሩ ንጉሱ ታምሬ፣ የዌብና ማህበራዊ ሚዲያ ፕሮዲውሰር አበባየሁ ገበያው ነች። ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ሰላም ቪዎች እንደማላችሁ። የዘውትር ፕሮግራማችሁ አድማጭ ነኝ። ሰሞኑን በአገራችን ጉዳይ ላይ የተለያዩ ይመለከተናል የሚሉትን ወይም ደግሞ ይመለከታችኋል የምትሏቸውን ባለስልጣናት ከሀገር ቤት በተለያየ ጊዜ አስተያየታቸውን ወቅቱ ሁኔታ እንዲሰጡ እየጠየቃችሁ እየሰማን ያለ ነው። ነገር ግን በብዛት ከሀገር ቤት አስተያየት ለመስጠት ወይ ደግሞ ጥያቄያችሁ ለመመለስ የሚቀርቡት እንግዶች የሚመልሱት ምላሽ ካለው ወቅቱ ሁኔታ ጋር በጭራሽ የማይገናኝ ስለሆነም በተቻላቸው መጠን እንደ እናንተ ሚዲያ ላይ ሲቀርቡ የተቻላቸው መጠን ጥሩ ነገር ሊናገሩ የሚችሉ እውነታን ሊያንጸባርቁ የሚችሉበት ነገር ቢኖር ትንሽ ደስ ይለናል። ምክንያቱም ይባስ ትንሽ እኛንም እያሳመምን ያለ ነው ለምናዳምጥ። ላመሰግናለሁ ቪዎች።
ጤና ይስጥልኝ ቪዎች። በየጊዜው መልዕክት ልካለሁ ግን አይደለም ከፕሮግራማችሁ ይስማማ ይስማማ ጋርቤጅ እያረጋችሁብኝ ነው። አሁን ደግሞ ዛሬ ታማኝ አሜሪካ ነገር ባደረገው የህዝብን ድምጽ ለማሰራት ለአራት ሰዓት ታስሮ በመውጣቱ እና ለሚያደርገው ሁሉ በእውነት ነው የምለው። እኔ አይደል ነው እኔ ቃል የለኝም ታድሎ ነው እቀናበታለሁ። ለእውነት ለፍቅር መቆም ቢያስደስታል። ፕሊዝ ብዙ ህዝብ እያለቀ እየሞተ ነው እና ይህንን ድምጽ እንድታሰሙልኝ በትህትና እጠይቃለሁ።
ስላስተያየቶቻችሁ እናመሰግናለን። በነጻ የምትደውሉበት ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በነጻ ነው የምትደውሉበት ግን ተዘዋዋሪ ነው። ዓለም አቀፍ አገልግሎት ደውላችሁ ቪኦኤን ማስመዝገብ አትዘንጉ ባካችሁን። 202-205-9942 ከደውላችሁ በኋላ በተቀረጸው መመሪያ መሰረት የውስጥ መስመር 14 ላይ አስተያየቶቻችሁን ምጥን አድርጋችሁ አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ሰሞኑን በመስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለጠፋው ህይወት ማዘናቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለህዝብ እንደሚያደርግ ጠቅላይ ሚኒስትሩ አስታውቀዋል። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ህዝብ የጋራ ትግል ሸንጎ በጋራ ለመስራት ከስምምነት ደርሰዋል። ሶስቱም ድርጅቶች ትናንትና እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ህዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ አፍሪካ ህብረት ውስጥ ተጀምሯል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበርና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። ዛሬ ዕለቱ ከየቀያቸው ተፈናቅለው በዓለም ዙሪያ የተበተኑ በሚሊዮኖች የተቆጠሩ የሚታሰቡበት ዕለት ነው። ስደት እጣ ፈንታቸው እንዲሆን ለተገደዱና በመንከራተት ላይ ለሚገኙ በሚሊዮኖች የሚቆጠሩ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጡኑ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የህፃናት መርጃው ዩኒሴፍ ባሰማው ጥሪ አሳስበዋል።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። 3 ሰዓት ከ40 ደቂቃ ሆነ አሁን አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮች። በአትሌቲክሱ ሩጫ ስፖርት ዜና ቀነኒሳ በቀለና ደግቱ አዝመራው በካልካታ ህንዱ የ5 ኪሎ ሜትር ውድድር ድል ተቀዳጅተዋል። በስፔን ዓለም አቀፍ አገር አቋራጭ ደግሞ ሰለሞን ባርጋ ተአምር ሰርቷል። በእግር ኳስ ሪያል ማድሪድ ለሶስተኛ ጊዜ የዓለም ክለቦች ሻምፒዮና ሆኗል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ዝነኛው ኢትዮጵያዊው አትሌት ቀነኒሳ በቀለ በካልካታው 25 ኪሎ ሜትር አልሞ የነበረው የራሱን ፈጣን ሰዓት ለማሻሻል ነበር። ለጥቂት አምልጦታል። ያም ሆኖ ግን 18ኛው ኪሎ ሜትር ላይ ተቀናቃኞቹን ጥሎ ከተፈተለቀ በኋላ አልተያዘም። በአንድ ሰዓት 13 ደቂቃ ከ48 ሴኮንድ በሆነ ጊዜ በአንደኝነት አጠናቋል። የቀነኒሳ የቀድሞ ፈጣን ሰዓት 1 ሰዓት 12 ደቂቃ 47 ሴኮንድ መሆኑ ይታወቃል። በሁለተኝነት ተከትሎት የገባው ኤርትራዊው ጸጋዬ ጥዑሜ ነው። የታንዛኒያው አጉስቲኖ ሱሌ ሦስተኛ። የሴቶቹን በአንድ ሰዓት 26 ደቂቃ ከ01 ሴኮንድ በአንደኝነት ያጠናቀቀችው ኢትዮጵያዊቷ ደግቱ አዝመራው ናት። ሄላ ኪፕሮፕ ከኬንያ ሁለተኛ፣ ፋሉማ ማታንጋ ከታንዛኒያ ሦስተኛ ሆነዋል። ወደ ስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር ስንሸጋገር በዚያም የኢትዮጵያ አትሌቶች ድንቅ ፉክክር ማሳየታቸውን እናገኛለን። የወቅቱ ቀዝቃዛ አየር ሳይበግረውና መጨረሻው ላይ ማምለጥ መቻሉን ተማምኖ የገባው ሰለሞን ባረጋ አልተሳሳትም፣ ቃሉን ጠብቆ በአንደኝነት ገብቷል። የሴቶቹን የባህሬኗ ሩት ጀቤ ታሸንፋለች። ባረጋና ኪፕሊሞ ጥብጣቡን ሰብረው እኩል ሲገቡ ሁለቱም ደስታቸውን ለመግለጽ እጆቻቸውን አንስተዋል። ዳኞች ግን አሸናፊነቱን የሰጡት ለሰለሞን ባረጋ ሆኗል። ሰለሞን ባረጋ በ3000 ከ18 ዓመት በታች ወጣቶች፣ በ5000 ደግሞ ከ20 ዓመት በታች ወጣቶች የዓለም ሻምፒዮና ነው። የሁለቱም ጊዜ 31:09 ተመዝግቧል። ኒክ ጉላብ ከብሪታንያ ሦስተኛ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራቸው።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 7ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ደደቢትና ቅዱስ ጊዮርጊስ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ደደቢት ሲዳማ ቡናን 5-2 በረታበት ጨዋታ የደደቢቱ አቤል ያሌው ከአምስቱ ሦስቱን አግብቷል። ኮትሮም የተዳከመበት ምክንያት ምንድን ነው ተብለው የተጠየቁት የሲዳማ ቡና አሰልጣኝ አለማየሁ አባይ ልምድ ያላቸው ተጫዋቾች ቡድኑን በመልቀቃቸው ለመዳከማችን አብይ ምክንያት ሆኗል ብለዋል። ቅዱስ ጊዮርጊስ አርባ ምንጭ ከነማን 3-0 ረቷል። ኢብራሂም ፎፋና፣ አብዱልካሪም ሚኪና ምንተስኖ ታዳነ ለጊዮርጊስ ጎሎቹን አስቆጥረዋል። የአርባ ምንጭ ከተማ አሰልጣኝ ጸጋዬ ኪዳነ ማርያም ከጨዋታው በኋላ የሚከተለውን ተናግረዋል።
በእኛ ሜዳ ላይ የነበሩ የማርኪንግ ስህተቶች ዋጋ አስከፍሎናል ማለት እችላለሁ። እንደ ቡድን ስናየው እንግዲህ ታይምና ስፔሱን ከመዝጋት አኳያ ግን ቡድናችን በዛሬው ዕለት ጥሩ ነበር ማለት እችላለሁ። ከሌላው ጊዜ የተሻለ ማለት ነው። በተጋጣሚያችን በቅዱስ ጊዮርጊስ በኩል ያው ከምንም የበለጠ ልምዳቸውና የጎል አጨራረሳቸውን ተጠቅመው ያው አሸንፈውናልና ውጤቱ እንግዲህ በጸጋ ተቀብለናል።
በክልል ከተሞች መከላከያ ከሜዳ ውጪ ወልዋሎ አዲግራት ዩኒቨርሲቲን በምን ያህል ወንድሙ ጎል 1-0 አሸንፎ ደረጃውንም አሻሽሏል። ሐዋሳ ላይ ሐዋሳ ከነማ ድሬዳዋ ከነማን 1-0 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ደደቢት በ13 ነጥብ መምራት ጀምረዋል። ወደ ናይጄሪያ ሄደን ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያን እንመለከታለን። የናይጄሪያ እና ኢትዮጵያ ከ17 አመት በታች ሴቶች እግር ኳስ ቡድኖች የመልስ ማጣሪያቸውን አድርገው ያለ ግብ ባዶ ለባዶ ተለያይተዋል። ቀደም ሲልም አዲስ አበባ ላይ አንድ ለአንድ ተለያይተው ስለነበር ከሜዳው ውጪ ባገባ በሚለው የእግር ኳስ መርህ መሰረት የናይጄሪያ ከ17 አመት በታች ብሔራዊ እግር ኳስ ቡድን ወደ ቀጣይ ማጣሪያ ሲሸጋገር ሉሲዎች ከማጣሪያው ውጪ ሆነዋል። ከናይጄሪያ ወዲህ ወደ ጎረቤት ሀገር ኬንያ ስንመለስም በኬንያ አስተናጋጅነት 9 ቡድኖች ለሁለት ሳምንት ሲፋለሙበት የከረመው 39ኛው የምስራቅና መካከለኛው አፍሪካ ዋንጫ የፍጻሜ ጨዋታ እናገኛለን። የአስተናጋጅ ሀገር የኬንያ ብሔራዊ ቡድን የዛንዚባር አቻውን 3-2 አሸንፎ ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች መደበኛውንና ተጨማሪውን 120 ደቂቃ 2-2 በመፈጸማቸው በመለያ ምት ነው የኬንያ ብሔራዊ ቡድን ማሸነፍ የቻለው። የኬንያ ግብ ጠባቂ ፓትሪክ ማታሲ 3 የፍጹም ቅጣት ምት በማዳኑና ቡድኑን ለድል ማብቃቱ የውድድሩ ኮከብ ሆኖ ተመርጧል። የኡጋንዳ ቡድን ቡሩንዲን 2-1 በመርታት 3ኛ ሆኗል። በደረጃ ሰንጠረዡ ከ9 ቡድኖች 6ኛ ሆኖ የጨረሰው የኢትዮጵያ እግር ኳስ ቡድን ዋሊያዎቹ ማጣሪያውን ተሸንፎ መመለሱ ይታወሳል። ሌሎች የዓለም አቀፍ ውድድሮች ውጤቶችን ከጊዜ አንጻር ስንመለከትም በዩናይትድ አረብ ኤሚሬትስ የተካሄደው የዓለም ክለቦች እግር ኳስ ሻምፒዮና የአውሮፓው ተወካይ ሪያል ማድሪድ የደቡብ አሜሪካ ተወካዩን ግሬሚዮን 1-0 በመርታት ሪያል ማድሪድ ለ3ኛ ጊዜ የዓለም ክለቦች ሻምፒዮን ሆኗል። ለስፔኑ ሪያል ማድሪድ ብቸኛዋን ግብ ያስቆጠረው የአመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ግሬሚዮ የብራዚል ክለብ ነው። ከአውሮፓ ታላላቅ ሊጎች የስፔን ላሊጋ 18ኛ ሳምንት ጨዋታውን መሪው ባርሴሎና መሪነቱን አስፋፍቶና ጠናክሮ ቀጥሎበታል። ነጥቡንም 42 ያደረሰበትን ጨዋታ ዲፖርቲቮ ለከረኛን 4-0 በመሸኘት ነው። ለባርሳ ሁለቱን ሱዋሬዝ ሁለቱን ፖሊንሆ አስቆጥረዋል። ሊዮኔል ሜሲ ፍጹም ቅጣት በበረኛ የተመለሰበት ከመሆኑም በፊት 3 የግብ ሙከራዎች በግብ ቋሚና አግዳሚ ገጭተው መክሸፋቸው የጨዋታው ክስተት ነው ተብሎ ተዘግቧል። የባርሴሎና ተከታይ ቫሌንሺያ በኤባር 2-1 በመሸነፉ አንድ ደረጃ ዝቅ ማለት ተገዷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ42፣ አትሌቲኮ ማድሪድ በ36፣ ቫሌንሺያ በ34 ከአንደኛ እስከ ሶስተኛ ደረጃ ሲይዙ አንድ ተስተካካይ ጨዋታ ያለው ሪያል ማድሪድ በ31 አራተኛ ነው። ሊዮኔል ሜሲ በ14 ጎል እስካሁንም የበላይነቱን እንደያዘ ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን የሚያቆመው አልተገኘም። በዚህኛው ሳምንትም በቶተንሃም ሆትስፐር ላይ 4 ጎል ቆጥሮበታል። ራሂም ስተርሊንግ ከአራቱ ሁለቱን አግብቷል። ሊቨርፑል በቦርንማውዝን 4-0፣ ማንቸስተር ዩናይትድ ዌስት ብሮምን 2-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡም ማንቸስተር ሲቲ በ52 መሪነቱን ሲይዝ፣ ማንቸስተር ዩናይትድ በ41፣ ቼልሲ በ38 ሁለተኛና ሶስተኛ ናቸው። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት ለዛሬ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ቀነኒሳ አንበሳ እንኳን ደስ ያለህ። እንደዚሁም በዙሪያ ያላችሁ አድናቂዎችን ሁላችሁም እንኳን ደስ ያላችሁ። ሶሎሞን ክፍሌን ከዋሽንግተን ዲሲ፣ ገዛኸኝ ጽዮን መስቀልን ከአዲስ አበባ ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ቅንብራችን እንለፍ። አፍሪካ ነክ ርዕሶች።
እስላማዊ መንግስት ቡድን ኢራቅና ሶሪያ ላይ ይዟቸው ከነበሩት አካባቢዎች ከሞላ ጎደል በሙሉ በተባረረበት በአሁኑ ወቅት ማዕከሉን ካሁን በኋላ የሚያደርገው የት ይሆን የሚለው ጥያቄ የዩናይትድ ስቴትስ ባለስልጣናትን እያሳሰበ ነው። በመቀጠል ጽንፈኛው ቡድን አፍሪካ ላይ አይኑን ሊጥል ይችላል የሚል ስጋት አለ። ስለሆነም የዩናይትድ ስቴትስ የጦር ኃይል ጽንፈኞቹ በአፍሪካ የጸና መንግስታዊ አስተዳደር የሌላቸው ሰፊ አካባቢዎችን ተጠቅመው እንዳይሰፍሩበት ለመከላከል ጥረት እያደረገ መሆኑን በአሜሪካ ድምጽ ሬዲዮ የዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ባጠናቀረችው ዘገባ አውስታለች። አዳነች ፍስሐዬ ይህንን ዘገባ ለአፍሪካ ነክ ርዕሶች ታቀርበዋለች።
እስላማዊ መንግስት ነኝ ለሚለው ቡድን ምልመላ አመቺ ሁኔታዎች የሚፈጥሩት ድህነት፣ የፖለቲካ ብዥታና ስራ ያጡ ሙስሊሞች ናቸው። ስለሆነም በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የሀገር ውስጥ ደህንነት ሊቀመንበር ማይክል መኮል ያብራራሉ።
If we're trying to look in the future, it's actually happening now that Africa is going to be the
spot. የወደፊቱን ለማየት የሞከርን ከሆነ በአሁን ወቅት እየሆነ ነው። አፍሪካ ያሸባሪዎች ትኩረት ትሆናለች፣ ዋና ቦታቸው ትሆናለች።
በመላ አፍሪካ የተመደቡት የአሜሪካ ወታደሮች ብዛት በአፍጋኒስታን ከተመደቡት ከግማሽ በታች ይሆናሉ። በአፍሪካ ያሉት የአሜሪካ ወታደሮች ብዛት ከዘጠኝ ዓመታት በፊት ከነበሩት 3200 በአሁኑ ወቅት ወደ 6500 ከፍ ካለባቸው ምክንያቶች አንዱ በአህጉሪቱ የአሸባሪዎች እንቅስቃሴ በመጨመሩ ነው። ዩናይትድ ስቴትስ በአፍሪካ ላይ ያላት አያያዝ በወታደራዊ ላይ ያተኮረ ነው የሚል ስጋት እንዳለ አምባሳደር ጆን ካምፔል ገልጸዋል።
There is African concern that the US approach is becoming rather more militarized.
የዩናይትድ ስቴትስ አያያዝ ወደ ወታደራዊነት እያዘመመ ነው ወይም በፊት ከነበረው በበለጠ በወታደራዊና በጸጥታ ጉዳዮች ላይ እያተኮረ ነው የሚል የአፍሪካውያን ስጋት አለ።
በጆርጅ ቡሽ አስተዳደር ወቅት የናይጄሪያ አምባሳደር የነበሩት ጆን ካምፔል አፍሪካ ውስጥ መድረግ ያለበት ዋናው ጥረት በጽንፈኛነት መነሻ ላይ ነው። እነሱ የኢኮኖሚ እድገት አልባነትና ደካማ አስተዳደር ናቸው ይላሉ። ነገር ግን የትራምፕ አስተዳደር ባወጣው የባጀት እቅድ መሰረት የውጭ ጉዳይ ሚኒስቴር ባጀት ከቀነሰ ይህን ጥረት በበለጠ ከባድ እንደሚያደርገው ገልጸዋል። አፍሪካ ውስጥ ያለውን ወታደራዊ እንቅስቃሴን የሚከታተለው የዩናይትድ ስቴትስ የአፍሪካ እዝ እስላማዊ ጽንፈኝነትን እንዲዋጉ የአፍሪካ ወታደራዊ ኃይሎችን የማጠናከር እቅድ አለው። የአፍሪካ እዝ አንጋፋ መሪ ሰርጀንት ራሞን ሆሎን ኦፔዝ በአፍሪካ እየተበራከተ ያለው የተባታይ ጾታ ብዛት ለምልመላ ያመቻል ይላሉ።
And here comes an extremist that is often your motorbike and a bride. What do you think you're going to do? Your family starving.
አማራጭ በሌለ ሁኔታ አንድ ጽንፈኛ መጥቶ ሞተር ቢሲክሌትና ሚስት አስገኝልሃለሁ ሲል ምን የምታደርግ ይመስላል? ቤተሰብህ በተራበበት ሁኔታና ልትረዳቸው በማትችልበት ጊዜ አማራጭ የሚያቀርብልህ ወገን ሲመጣ መቀበልህ አይቀርም።
የትራምፕ አስተዳደር በያዝነው ዓመት ሶማሊያ ያለውን አልሸባብና እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎችን የማጥቃት ስልጣኑን አስፍቷል። ለአፍሪካ አጋሮችና ለአሜሪካውያን አማካሪዎቻቸው ለመከላከል ብቻ ሳይሆን በአልሸባብና እስላማዊ መንግስት ነኝ በሚለው ቡድን ላይም ጥቃት የማካሄድ ስልጣኑን አስፍቷል። ያም ሲባል ግን አፍሪካ ውስጥ ባሉት ጽንፈኞች ላይ የሚካሄደው ትግል ዋጋ ማስከፈሉ አልቀረም። ባለፈው ግንቦት ወር የዩናይትድ ስቴትስ ኔቪ ሲል የተባለው ምርጥ ባህረኛ የሶማሊያ ጸጥታ ኃይሎች በአልሸባብ ላይ የሚያካሄዱትን ጥቃት በመርዳት ላይ እንዳለ ሕይወቱን አጥቷል። ሌሎች አራት አሜሪካውያን ወታደሮች ደግሞ ባለፈው ጥቅምት ወር እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ባካሄደው የደፈጣ ውጊያ ተገድለዋል። በቀጣዮቹ ወራት የጸጥታው ሁኔታ ከተባባሰ ደግሞ በአፍሪካ ዙሪያ ያሉት አሜሪካውያን ወታደሮች አደገኛ ሁኔታ ሊገጥማቸው ይችላል። አድማጮች፣ ዩናይትድ ስቴትስ እና አፍሪካ ስለሚያካሂዱት ጸረ አሸባሪነት ትግል የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሙስና የሥልጣን ብልግና ነው። ሙስና በሀብታሞችም ሆነ በደሃ፣ በበለጸጉም ሆነ በማደግ ላይ ባሉ አገሮች በየትኛውም ደረጃ ቢሆን የሥልጣን ብልግና ነው። ሙስና ጸረ እድገት ነው። የዲሞክራሲያዊ ተቋማት ግንባታን ያዳክማል። ዓለም አቀፍ ወንጀልንና ሽብርተኛነትን ይወልዳል። የገበያ ሥርዓትን ያዛባል። ሙዓለ ንዋይ አፍሳሾችን ተስፋ ያስቆርጣል። ኢኮኖሚያዊ እድገትንም ይገታል። የእድገት እቅዶችን በማኮላሸት በተለይም በማደግ ላይ ያሉ አገሮችን የልማት እንቅስቃሴ ይገድባል። ለዚህ ነው ከ14 ዓመታት በፊት የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ሙስናን ለመገደብና ብሎም ለማስወገድ አዲስ መመሪያ አድርጎ የድርጅቱን ጸረ ሙስና ሕግ ያጸደቀው። መርሆቻችን፣ ሕጎቻችን፣ ፖሊሲዎቻችን ከዓለም አቀፍ ትብብሮች ጋር የተያያዙት ሁሉ በ2005 ዓመተ ምህረት እንደ አውሮፓ አቆጣጠር ከነበሩት ጋር ሲነጻጸር ያለ ጥርጥር ዛሬ የተሻሉ ናቸው። ይሁን እንጂ ስራችን አልተጠናቀቀም ያሉት በሰባተኛው የተባበሩት መንግስታት ድርጅት የጸረ ሙስና ጉባኤ ላይ የተገኙት የናርኮቲክና የህግ ማስከበር ዓለም አቀፍ ጉዳዮች ተቀዳሚ ረዳት ሚኒስትር ጄምስ ዋልሽ ናቸው። በቂ የፖለቲካ ፈቃደኝነት ካለንና ለህጉ መመስረት የተደረሰበትን ስምምነት ውጤታማ በሆነ መልኩ ለመተግበር ከቻለን አሉ ረዳት ሚኒስትሩ ዋልሽ፣ ሙስናን ለመዋጋት ጉባኤው የጋራ የሆነ መሰረት ይሰጠናል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ያጸደቀውን የጸረ ሙስና ህግ በብሔራዊም ሆነ ባለም አቀፍ ደረጃ ለመደገፍ በተግባር ለማዋልም በርግጥ ሙሉ ትብብሯን ትሰጣለች። ከዓለም አቀፍ ሸሪኮቿ ጋር በመተባበርም በተለይ ከ2010 ዓመተ ምህረት ወዲህ እንኳ ከሙስና ጋር በተያያዘ ከ3 ቢሊዮን ዶላር በላይ እንዲያዝ አድርጋለች። ከ30 ሚሊዮን በላይ ደግሞ በምርመራ ላይ ይገኛል። የተባበሩት መንግስታት ድርጅትን የጸረ ሙስና ህግ ስራ ላይ ባዋልን መጠን ትኩረታችንንም ከሌሎቹ ሙስናን ከሚዋጉ ወገኖች ጋር ማድረግ ያስፈልጋል። በዩናይትድ ስቴትስ በኩል ወይም በአንድ አገር ብቻ የሚታይ ጥሩ የመተማመን ጥረት በቂ ሆኖ ሙስናን ጨርሶ አጠፋም ያሉት ረዳት ሚኒስትር ጄምስ ዋልሽ ተጠያቂነትንና ግልጽነትን ባለም አቀፍ ደረጃ ለማስፈን ይቻል ዘንድም ሁላችን በጋራ ልንሰራ ጸረ ሙስና ህጉንም በስራ ላይ ልናውል ያስፈልጋል ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ከመሰናበታችን በፊት ዋና ዋናዎቹን የምሽቱን ዜናዎች በድጋሚ። የደቡብ አፍሪካ ገዢው ኤንሲ ፓርቲ ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ፕሬዝደንታዊ ምርጫ ዋናው ተፎካካሪ የሚመሩት ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ምክትል ፕሬዝደንቱ ሰፊ የዲፕሎማሲ ተመክሮ ያላቸውና በአንድ ወቅት የፕሬዝደንቱ ጄኮብ ዙማ ባለቤት የነበሩትን እንኮሳዛና ላሚኒ ዙማን አሸንፈው ነው የፓርቲው መሪ የሆኑት። ኒጀር ውስጥ በአክራሪ እስላማዊ ታጣቂዎች የተገደለው የዩናይትድ ስቴትሱ ወታደር ለዴቪድ ጆንሰን የሞተው በ18 ጥይት ተደብድቦ ነው፣ ህይወቱ እስከምታልፍም ከአጥቂዎቹ ጋር ተፋልሞ ነበር ይላል የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ። የዩናይትድ ስቴትስ ባለስልጣናት ባለፈው ጥቅምት ወር በታጣቂዎች ስለተገደለው የጦር ሰራዊት ወታደር ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሲየትድ ፕሬስ ባደረጉት ገለጻ ነው ይህንን የተናገሩት።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና ዜና ወይም ለማጠቃለያው። እስቲ አጠራጠር ያሉ መረጃዎችን ደግሞ እናካፍል። የምንዛሪ መረጃ እናስቀድም። አንድ የዩናይትድ ስቴትስ ዶላር 27 ብር ከ19 ሳንቲም ነው። ባለፈው ሐሙስ የነበረ የምንዛሪ ተመን ነው ታህሳስ 5 ላይ የወጣ የኢትዮጵያ ንግድ ባንክ ያዘው። nbe.gov.et ላይ ሌሎች 18 ምንዛሪዎች ሰፍረዋል። የነዳጅ ዋጋ 63 ዶላር ከ23 ሳንቲም ነው ዛሬ። እንደዚሁም የወርቅ ዋጋ 24 ካራት 99.96% ጥራት ያለው 39 ዶላር ከ90 ሳንቲም ነው በኢትዮጵያ ብሔራዊ ባንክ መረጃ መሰረት። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ ማክሰኞ ታህሳስ 10/2010 ዓ.ም አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23 ዝቅተኛው 9 ይሆናል። ኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ethiomet.gov.et ላይ ከ18 የተለያዩ አካባቢዎች የተጠናቀሩ መረጃዎችን ማግኘት ይቻላል። ወደ ታሪክ መለስ ብለን ስንመለከት ልክ የዛሬ 397 ዓመት ዛሬ ይህችን የዛሬቱን አሜሪካ ለመገንባት መሰረት የጣሉት የመጀመሪያዎቹ ሰፋሪዎች ሜይፍላወር በምትባል መርከብ ፕላይማውት ባህር ዳርቻ ደረሱ። ከዚያን ጊዜ ጀምሮ ነው እንግዲህ የምስጋና ቀን እየተባለ እስከ ዛሬ ድረስ የሚከበረው። ይህችን አሜሪካንም እንደ መሰረት አኖሩ በ 1620 ዓመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው። ዛሬ በዩናይትድ ስቴትስ ባርነት በሕግ የተከለከለበት ቀን ነው። 13ኛው የሕገ መንግሥቱ ማሻሻያ እንዲሁም ሰውን በኃይል መያዝን ሙሉ በሙሉ አገደ።
ክቡራትና ክቡራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
ንጉሱ ታምሬ ፕሮዲውሰሩ ነበር። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ እንደዚሁም አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ አብራችሁን ስለቆያችሁ እናመሰግናለን።
በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣
በደህና እደሩ። Thank you.